Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አረጋውም እዚህ ጋቢና አብራኝ ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። በምሽቱ ዝግጅት በዓለም ዙሪያ የመገናኛ ብዙሃን ነጻነት ለ12 ዓመታት በተከታታይ ሲያሽቆለቁል፣ ኤርትራና ኢትዮጵያ ግንባር ቀደም ቀበኞች ተብለዋል።
ከዚህ ቀደም ጋዜጠኞች በነጻነት እንዲሰሩ የሚያስችል ድባብ ተፈጥሮ ነበር። በአሁኑ ወቅት ቁልፍ የተባሉ ጋዜጠኞችና አዘጋጆች ታስረዋል።
በዛሬው ዕለት ይፋ የሆነውን የፍሪደም ሃውስ ጥናት የሚያብራሩልን ጄኒፈር ደናም ናቸው። በሌላ ዜና በጋምቤላ ጃዊ የስደተኞች ጣቢያ ባለፈው ሐሙስ የደረሰው ግድያ እንዳሳዘነው የመንግስታቱ ድርጅት ዩኤንኤችሲአር አስታውቋል።
በፌስቡክ በቀጥታ ለምትከታተሉንም እንዲሁም በሬዲዮ አንድ ጥያቄ አለን። በከተሞች ዙሪያ ስለሚታየው ልመናና የጎዳና ኑሮ ምን አስተያየቶች አላችሁ?
ገጠር ወደ ከተማ የሚፈልሰው ፍልሰት ካልቆ መበሰ ጋር ለዚህ መቋጫ ካልተደረገለት በስተቀር ምንም አይነት ሰላም ሊኖር ይችላል እያለ
በለፍ ተቀደም የሰበሰብናቸው አስተያየቶች አሉን። በትላንትናው ዕለት በዩናይትድ ስቴትስ የፕሬዝዳንታዊ ምርጫዎች ዶናልድ ትራምፕ እና ሂለሪ ክሊንተን አሸንፈዋል፣
ድል ቀንቷቸዋል። የምሽቱ ደግሞ የሙዚቃ እንግዳችን አያሌው መስፍን ነው።
አባይና ጣናን ጥቅም ላይ አውለን ሰራተኛ ህዝቦች አምራች ዜጋ ሆነን ስሟን እንለውጠው በህብረት ክንዳችን በእርሻ በኢንዱስትሪ ትበልጽግ ምድራችን። ከስደት ይመለስ ኢትዮጵያዊ ዜጋ፣ መንግስትም ለሰላም እጆቹን ይዘርጋ። ፍጹም ሳያጨልም የህዝቦቹን ተስፋ፣ እርቀ ሰላም ያውርድ ቂም በቀልም ያጥፋ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አፍሪካ ውስጥ ያለው የፕሬስ ነጻነት ባለፈው 2015 ማሽቆልቆሉን ፍሪደም ሃውስ የተባለው ለዚህ ለፕሬስ ነጻነት የቆመውና የሚሟገተው ድርጅት አስታወቀ። እንደ ምሳሌ ከተጠቀሱት የአፍሪካ ሀገሮች አንዷ ብሩንዲ ስትሆን በዚያች ሀገር ፕሬዚዳንቱ ከሀገሪቱ ህገ መንግስት ውጪ የስልጣን ጊዜያቸውን ያራዘሙበት ሁኔታ ተወስቷል። ይህ የጉልበትና ህገ ወጥ አካሄድም ሀገሪቱን ወደ ጦርነት አፋፍ አድርሷታል ያለው ፍሪደም ሃውስ የጋዜጠኞች ያለ አግባብ መታሰር፣ መጋዝና መገደል እንዲሁም የግልና ነጻነት መገናኛ አውታሮች መዘጋት ሌላው የፕሬስ ነጻነት ላይ የተቃጣ ዘመቻ ነው ብሏል። ፍሪደም ሃውስ በመላው ዓለም ያለው የፕሬስ ነጻነት እንዲሁም አሽቆልቆሉን ጠቅሶ ይህም በ12 ዓመታት ውስጥ የደረሰ ከፍተኛው ውድቀት ነው ብሏል።
የእስራኤል ወታደሮች ፍልስጤማውያን የሆኑ አንድ ወንድና አንዲት ሴት ተኩሰው መግደላቸው ተነገረ። ፍልስጤማውያኑ የተገደሉት ወደ አንድ ፍተሻ ጣቢያ ሲቃረቡ ጩቤ ይዘዋል ተብለው ስለተጠረጠሩ ነው ተብሏል። ሁለቱ ሰዎች ዛሬ ረቡዕ በአንድ የፍተሻ ሰፈር ሲቃረቡ እንዲቆሙ ለተሰጣቸው ትዕዛዝ ከመቆም ይልቅ ሴቲቱ ጩቤ ስታወጣ ታይታ ነው ተኩስ የከፈት ነው ሲል ፖሊስ አስታውቋል። ፖሊስ አያይዞም ወንድየው ሲፈተሽ ሁለት ጩቤ ታጥቆ መገኘቱ ተዘግቧል።
በሌላ ወገን በዚህ በዩናይትድ ስቴትስ ውስጥ ያለው የዚህ የአመቱ የቻይና መዋለ ንዋይ ከመቼውም ጊዜ የበለጠ መሆኑ ተገለጸ። ይህም የሆነው አያሌ ገንዘብ ከቻይና ወደ ዩናይትድ ስቴትስ ከመግባቱ እንደሆነ ታውቋል። ከዩናይትድ ስቴትስ ተቋማት ጋር መቀላቀል የሚፈልጉና እየተስፋፉ በመሄድ ላይ ያሉ የቻይና ኩባንያዎች በማንኛውም ተቋም ላይ ከ20 እስከ 30 ዶላር ይመድባሉ ከ20 እስከ 30 ሚሊዮን ዶላር ይመድባሉ ተብሎ ይጠበቃል።
የፓሪሱን ጥቃት የፈጸመው ሳሌህ አብደል ሳልማን ከተያዘበት ከቤልጂግ ወደ ፈረንሳይ ተላከ። ከጥቂት ጊዜ በኋላም ፍርድ ቤት እንደሚቀርብ ተገልጿል። አብደል ሰላም ወደ ፓሪስ የተወሰደው በድንገት ቢሆንም ጠበቃው ፍራንክ በርተን ከሊል ከተማ ወደ ፓሪስ በፍጥነት ደርሰው ሊያነጋግሩት መቻላቸው ታውቋል። ተጠርጣሪው አብደስላም ከባለስልጣናት ጋር ለመተባበር ፍላጎት እንዳለውም ጠበቃው አረጋግጠዋል። የፈረንሳይ የፍትህ ሚኒስትር ዣን-ዣክ ኡርቮ በዛሬው ዕለት በሰጡት ቃል አብደስላም ፓሪስ ውስጥ በአንድ በአንድ እንደተገደሉ ሰዎች በሚቆዩባቸው ገለልተኛ ሰፈር እንደሚቆይ አስታውቀዋል። አድማጮች ለምሽቱ ያሉት ዜናዎች እነዚሁ ናቸው። ከቀሪ የጋቢና ቪኦኤ ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
በዓለም ዙሪያ የመገናኛ ብዙሃን ነጻነት አሽቆልቁላል። ኢትዮጵያና ኤርትራ አፋኞች ተብለዋል። በዛሬው ዕለት ይፋ በሆነ ዓመታዊ ጥናት ላይ በዋሽንግተን ዲሲ መሰረቱን ያደረገው የመብት ተሟጋች ቡድን ፍሪደም ሃውስ በዓለም ዙሪያ ከሰባት ሰዎች መካከል ስድስቱ የመገናኛ ብዙሃን ነጻነት ባልተጠበቀባቸውና የጋዜጠኞች ደህንነት ዋስትና በሌለባቸው ሀገሮች ይኖራሉ። የመገናኛ ብዙሃን ስራዎች ላይ ቅድመ ምርመራ በማካሄድ ኤርትራና ኢትዮጵያ በማያስመሰግነው የጋዜጠኞች መብት ተሟጋች ቡድን ሲፒጄ መዝገብ ላይ ቀዳሚ ሆነዋል። ሄኖክ ሰማዝጌርና ሳሌም ሰለሞን ያጠናቀሩት ዘገባ አለን። ወደዛው እንለፍ።
በዓለም ዙሪያ ባለፉት 12 ዓመታት የመገናኛ ብዙሃን ነጻነት ያለማቋረጥ ማሽቆልቆሉን ነው በዛሬው ዕለት በዋሽንግተን ዲሲ ይፋ የሆነው የፍሪደም ሃውስ ጥናት ይፋ ያደረገው። የፍሪደም ሃውሷ ጄኒፈር ደነም ምክንያቶቹን ሲያስረዱ
በጋዜጠኞች ላይ በተለያዩ ሁኔታዎች ሳቢያ የሚደርሱ ጥቃቶች በዓለም ዙሪያ መጠናከራቸው አንዱ ምክንያት ነው። አምባገነን መንግስታትና ጽንፈኞች ነጻና ገለልተኛ የመገናኛ ብዙሃን ላይ አፈናና ወከባ ያከናውናሉ። የተደራጁ ወሮበሎች፣ በሙስና የተዘፈቁ ባለስልጣናት፣ የመሬት ልማት ባለስልጣናት፣ የሃይማኖት አክራሪዎችና የሉዓላዊነት ጥያቄ ለጋዜጠኞች ስራ እጅግ አስፈሪ ርዕሶች ናቸው።
ከጊዜ ወደ ጊዜ የመገናኛ ብዙሃን ነጻነት ማሽቆልቆል ከሚታይባቸው ሀገሮች መካከል ኤርትራና ኢትዮጵያ ግንባር ቀደም ተጠቃሽ ከሆኑ ቆይቷል። እንዲያውም ሁለቱ ሀገሮች በጋዜጠኞች ይዞታ ክፋት የሚፎካከሩ ነው የሚመስሉት። ጄኒፈር ደነም ያስረዳሉ።
ከዚህ ቀደም ጋዜጠኞች በነጻነት እንዲሰሩ የሚያስችል ድባብ ተፈጥሮ ነበር። በአሁኑ ወቅት ቁልፍ የተባሉ ጋዜጠኞችና አዘጋጆች ታስረዋል። አንዳንዶቹ እንዲያውም ለብዙ ዓመታት ታስረው ይገኛሉ። የነጻ የመገናኛ ብዙሃንን መብት የሚጠብቅና የሚያከብር ሕግ በወረቀት ቢኖርም በተግባር ላይ ሲውል አይታይም።
ኤርትራ በአፍሪካም ሆነ በዓለም አቀፍ ደረጃ የመገናኛ ብዙሃን ነጻነት ይዞታዋ ያሽቆለቆለባት ሀገር እንደሆነች የፍሪደም ሃውስ ጥናት ይጠቁማል።
ኤርትራውያን ጋዜጠኞች ስራቸውን ያለ ገደብ ዘገባዎችን በነጻነት ያለምንም ፍርሃት እስከሚሰሩ ድረስ ነጻ የመገናኛ ብዙሃን በአገሪቷ አሉ ለማለት አይቻልም።
በኒውዮርክ መሰረቱን አድርጎ ለጋዜጠኞች መብት የሚታገለው ቡድን ሲፒጄ በዚህ ሳምንት ባወጣው የመገናኛ ብዙሃን ስራዎች ላይ ቅድመ ምርመራ ከሚያከናውኑ ሀገሮች መዝገብ ላይ የመጀመሪያዋ ኤርትራ ስትሆን ሰሜን ኮሪያና ሳውዲ አረቢያ ሁለተኛና ሶስተኛ ተብለዋል። ኢትዮጵያ ደግሞ በአራተኛ ደረጃ ላይ ተጠቅሳለች። ኮርትኒ ራዴክ የሲፒጄ የመብት ተሟጋች ቡድን ኃላፊ ናቸው። የአፍሪካ ቀንድ ሀገሮች በቅድመ ምርመራ ሰንጠረዡ ላይ ግንባር ቀደም የሆኑባቸው ምክንያቶች ሲገልጹ
ከአፍሪካ አገሮች ሁሉ በግንባር ቀደምተኝነት ኤርትራና ኢትዮጵያ ስማቸው ሊጠቀስ የበቃበት ምክንያት ብዙ ጋዜጠኞችን በማሰራቸው ነው። የኢንተርኔት ገደብ በማስፈራቸውና ነጻ የመገናኛ ብዙሃን ባለመኖራቸውም ጭምር ነው። እንዲያውም የመገናኛ ብዙሃን የሉም ቢባል ይሻላል። ኤርትራ በጣም ዝቅተኛ የተንቀሳቃሽ ስልክ አገልግሎት ስርጭት አላት ብለናል። በእነዚህ ምክንያቶች ነው ቀዳሚዎቹ አገሮች የሆኑት።
መደበኛ የሆኑ የመገናኛ ብዙሃን ስርጭቶችን ማለትም የቴሌቪዥንና የሬዲዮ ሞገዶችን በማፈን የሚታወቁ እንደ ኢትዮጵያ ያሉ መንግስታት በድረገጽ ጭምርም የስለላ መረጃዎችን በመልቀቅ ይታወቃሉ ሲሉ የአፈናው መጠን የሚያስረዱት ደግሞ የሂዩማን ራይትስ ዎች መረጃ አጠናቃሪ ፊሊክስ ሆርን ናቸው።
እነኚህ መሳሪያዎች መንግስት በሰዎች ኮምፒውተሮች ላይ በስካይፕ ንግግራቸው ወቅት ምን እንደሚሰሩና ኮምፒውተራቸው ላይ ባለው ቪዲዮም አማካኝነት ሰዎች ምን እያደረጉ እንዳሉ ማየት ያስችላል። ስለዚህ እነዚህ የድረገጽ ህዋሶች በጣም ኃይለኛ የስለላ መሳሪያዎች ናቸው።
በዛሬው ዕለት ፍሪደም ሃውስ ባወጣው ዘገባ የመገናኛ ብዙሃን መብትን የሚጥሱ ሀገሮች በራሳቸው አገሮች ህገ መንግስታትና በፈረሟቸው ዓለም አቀፋዊ ድንጋጌዎች ሊዳኙና ተግባራዊ ሊያደርጉ ይገባቸዋል ሲል መንግስታት ለነጻነት ስምምነቶች ተገዥ እንዲሆኑ ጥሪ አስተላልፏል።
በአትላንቲና ሁለት በዩናይትድ ስቴትስ የፕሬዝዳንታዊ የመጀመሪያ ዙር ምርጫ ሱፐር ቲውስዴይ በሚባል የሚታወቀውን በአምስት ክፍለ ግዛቶች ያካሄዱትን ቅድመ ምርጫ የተመለከተውን ዜና ሰለሞን ክፍሌ ያቀርባል።
ዶናልድ ትራምፕና ሂለሪ ክሊንተን ናቸው በትላንቱ ቅድመ ምርጫ ከፍተኛ ድል ያስመዘገቡት። ትራምፕ አምስቱንም ስቴቶች ማለት ክፍለ ግዛቶች ኮኔክቲከት፣ ዴላዌር፣ ሜሪላንድ፣ ፔንሲልቬንያ እና ሮድ አይላንድን ሲያሸንፉ ክሊንተን ከሮድ አይላንድ በቀር አራቱን አሸንፈዋል። በዚህ ውጤት መሠረት ዶናልድ ትራምፕ አንበሳውን ድርሻ አግኝተው የ172ቱንም የሪፐብሊካን ተወካዮች ድምፅ ወስደዋል።
ሀገራችንን መልሰን ልናመጣ ነው። አሜሪካን እንደገና ታላቅ ሀገር ልናደርጋት ለአምስቱ ክፍለ ግዛቶች ሕዝቦች ልነግራችሁ የምፈልገው በጣም የኮራሁባችሁ መሆኔን ነው። የዛሬዋ ምሽት ለእኔ ታላቅ ምሽት ናት፣ ምክንያቱም ከተለያዩ ክፍለ ግዛቶች የተገኙ ውጤቶች ነውና።
ትራምፕ በአሁኑ ሰዓት ራሳቸውን የሚያዩት የሪፐብሊካን ፓርቲውን ውክልና በማግኘት ብቸኛው ለፕሬዝደንትነት ተወዳዳሪ አድርገው በመሆኑ ተቀናቃኞቻቸው ቴድ ክሩዝ እና ጆን ካሲክ ከውድድሩ መውጣት አለባቸው ብለዋል። ትራምፕ ታማኝ አይደሉም ሲሉ ደግሞ ቴድ ክሩዝ መልስ ሰጥተዋል። በዲሞክራቲክ ፓርቲው በኩል ቀደም ሲል እንደ ጠቀስኩት ሂለሪ ክሊንተን ናቸው በፔንሲልቬንያ፣ በሜሪላንድ፣ በኮኔክቲከትና በዴላዌር በከፍተኛ ድምፅ ብልጫ ተቀናቃኛቸውን በርኒ ሳንደርስን አሸንፈው የፓርቲያቸውን ውክልና ለማግኘት በጣም መቃረባቸውን ያረጋገጡት።
ጠንክሮ መስራት የሚያስከብርበት፣ ቤተሰቦች ድጋፍ የሚያገኙበት፣ ጎዳናዎች ጸጥታቸው የተጠበቀበት፣ ማህበረሰቦች የሚጠነክሩበትና ፍቅር ጥላቻን የሚረታበት ነገን ለማየት ተቃርበናል።
በየአራት ዓመቱ አንዴ በዩናይትድ ስቴትስ የሚደረገው ፕሬዝደንታዊ ምርጫ ዘንድሮ 58ኛው ነው። በኢትዮጵያ አቆጣጠር በመጪው ዓመት ህዳር 2009 ዓ ም ይካሄዳል።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን።
በቀጥታ ቪኦኤ አማሪክ ላይ አስተያየቶቻቸውን እያደረሳችሁን መስታወት የሆነ ነገር ልትይ ነበር?
አይ አሁን እንግዲህ መቼም የጾም ወቅት ነው። በተለይም ደግሞ ይሄ ሳምንት ለክርስቲያኖች የተለየ ጊዜ ነው። የሕማማት ሳምንት ነው እና አንድ የበገና መዝሙር ብንጋብዛቸው ይመስላል።
የሰማው ነው አለሙ ከቶ አይቀርም ሞቱ። በነገሮች ላይ ዘመን፣ እድሜ፣ ሁኔታዎች ከማይሽሯቸው ባህሎች፣ ኑሮዎች፣ እምነቶች መካከል አንዱ ነው።
ማን ይሰነብቱ ሞት ፊደል ተምሮን ያነባል ስንል ከቶ አይቀርም ሞቱ። ሞት ፊደል ተምሮን ያነባል ስንል እንኳን ሊያነብና እንኳን ሊያነብናን ገና ያግዛል ከቶ አይቀርም ሞቱ። እህል ታሟላሉን በግሬል ጋስክስ ከቷንታ እህል ታማላሉን በግሬል ጋስክስ ሞት የለውም ወይ ሞት የለውም ወይ በቅሎም አስቲደርስ ከቷንካ እኔን መስሎኝ ነበር ድሃ ነው ደካሚ ከቷንካ እኔን መስሎኝ ነበር ድሃ ነው ደካሚ ለካስ ሁሉም ኖሯል ለካስ ሁሉም ኖሯል አፈር ተሸካሚ ከቷንካ በሉ እናንተም ሂዱን እኛም ወደዚያው ነው ከቷንካ በሉ እናንተም ሂዱን እኛም ወደዚያው ነው ወትሮም መንገደኛ ወትሮ መንገደኛን ፊትና ኋላ ነው ከቷንካ ለሰሪው ለመስጠት አፈሩን ይዣለሁ ከቷንካ ለሰሪው ለመስጠት አፈሩን ይዣለሁ ገላፈር መሆኑን ተረድቻለሁ ከቷንካ እኔን ፍረድ ቢሉኝ ሞት በደለኛ ነው ከቷንካ እኔን ፍረድ ቢሉኝ ሞት በደለኛ ነው አንድ ሰው ለምስል አንድ ሰው ለምስል ቀምሶ ቢቀርምን ነው ከቷንካ ሞት ይቀር ይላሉን ሞት ቢቀር አልወድም ከቷንካ ሞት ይቀር ይላሉን ሞት ቢቀር አልወድም ድንጋዩ ማፈሩ።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ጋቢና ቪኦኤ ይቀጥላል። አድማጮች፣ በነገራችሁ ላይ እስኪ የሰሞነ ህማማቱን ወቅት አስቡና ፌስቡክ ላይ ትዝታዎቻችሁን ንገሩን። ጉልባን ያማረው ካለ ስለ ጉልባን መነጋገር እንችላለን። አስተያየቶቻችሁን አት ቪኦኤ አማሪክ ላይ ሁልጊዜ በቀጥታ እንቀበላለን። የጋቢና ጉዟችን ሲቀጥል ታዲያ የዚህ ሳምንት የሙዚቃ እንግዳችን አያሌው መስፍን ነው። አሜሪካ ሀገር ከሚኖርበት ዴንቨር ኮሎራዶ የጋቢና ዲጄ ዲጄ ፋትሱ ሱራፌል ሽፈራው አነጋግሮታል። ወደ እሱ እንለፍ።
አባይና ጣናን ጥቅም ላይ አውለን ሰራተኛ ህዝቦች አምራች ዜጋ ሆነን ስሟን እንለውጠው በህብረት ክንዳችን በርሻ በኢንዱስትሪ ትበልጽግ ምድራችን ከስደት ይመለስ ኢትዮጵያዊ ዜጋ መንግስትም ለሰላም እጆቹን ይዘርጋ ፍጹም ሳያጨልም የህዝቦቹን ተስፋ እርቀ ሰላም ያውርድ ቂም በቀልም ያጥፋ የጦር መሳሪያዎች ቀልጠው ተቀጥቅጠው ወደ ማምረቻነት ፍጹም ተለውጠው የዋሉ ለልማት ለሀገር እድገት ኢትዮጵያችን ትሁን የዳቦ ቅርጫት ይላል።
ከአሜሪካን ድምፅ ሬዲዮ ጣቢያ የሚተላለፍላችሁ የጋቢና ፕሮግራማችን ነው። ዲጄ ፋቱ ወይም ሱራፌል ሽፈራው ነኝ። ተወዳጁ አርቲስት አያሌው መስፍን አብሮን አለ። አያሌው ሙዚቃ ቤት የታወቀ ቦታ ነው። ብዙ ሰዎች የሚቀጣጠሩበት ቦታ ነው።
እውነት ነው።
ያንተ ሙዚቃ ቤት እስኪ ንገረኝ።
በ1969 ዓ ም በኢትዮጵያ አቆጣጠር ነው የተጀመረው የከፈትኩ። ምክንያቱም ብዙ ጊዜ እየዞርኩኝ በየክፍለ ሀገሩ ህዝብን ለማዝናናት በተለይም ደግሞ ክብር የሚለውን ለኢትዮጵያ ህዝብ በሙዚቃችን፣ በጥበባችን፣ በአጫጭር ድራማዎች ለህዝብ ስናስተዋውቅ ቆየን። ያ ወቅት ደግሞ ኢትዮጵያ ሀገራችን በጣም የተወረረችበት በሶማሌ ጦርነት በጣም የተወረረችበት ጊዜና ጦርነቱ በጣም የፋመበት ጊዜ ስለነበረ እኔ አንድ ቦታ ላይ ልቀር እችላለሁ አንድ ቀን፣ ግን ቤተሰቦች የሚተዳደሩበት ይሆናል ብዬ ያን ሙዚቃ ቤት በ1969 ዓ ም ታህሳስ 29 የጌታ ልደት ቀን ላይ ተከፈተ እና ከዛን ጊዜ ጀምሮ እኔ ያው እንዳልኩህ በየበረሃው መዞሬን ቀጠልኩኝ። የሶማሌ ጦርነትን በድል አድራጊነት እንድንወጣ አደረግ። ከዛም በኋላ ያው አገር ለቅቄ እስክወጣ ድረስ ያ ሙዚቃ ቤት
አሁን አለ
አለ። አሁንም አሁን ምንድነው ሙዚቃ ቤት አይደለም። ያው በሀገራችን የኮፒራይት የአእምሮ ንብረት ሊጠበቅ አልቻለም። መንግስትም እንደሌላው ህግ ህግ አስከብሮ በህግ ውስጥ አካቶ ሊያስከብርልንና በሙዚቃ ወይንም በኪነ ጥበብ ስራዎቻችን የቲያትር ደራሲው፣ አጫጭር ድራማ ደራሲው፣ የሙዚቃ ደራሲው፣ የዜማ ደራሲው እነዚህ ሁሉ ተጠቅመው ህይወታቸውን እንዲለውጡ ለማድረግ የሚያስችል እድል አልተገኘም። ኮፒራይት በኢትዮጵያ ሊከበር አልቻለም። በጣም በጣም በከፍተኛ ደረጃ ስርቆቱ የበረታ ሆነና በዚህ ምክንያት በሙዚቃ ቤት ደከምን። በጣም ወደ ታች እየወረድን ወደ ማጣት ተሸጋገር። በዚህ የተነሳ የአትክልትና ፍራፍሬ አላቂ እቃዎች መሸጫ አድርጌው እየሰራ ነው።
ግን ባለቤቷ አንተ ነህ?
አዎ።
የራስ ቦታ ነው?
አዎ።
ሙዚቀኛ ወይም አርቲስት ፖለቲካ ውስጥ ጣልቃ መግባት አለበት ስላለህ?
ይህንን ነው መለየት ያቃተን። ማንኛውም ሰው ስለ ሀገሩ ጉዳይ፣ ስለ አንድነቱ ጉዳይ፣ ስለ ሰንደቅ ዓላማው ጉዳይ፣ ስለ ኢትዮጵያዊነቱ ጉዳይ ያገባዋል። መናገር ይችላል፣ መቀስቀስ ይችላል። ነገር ግን የኪነ ጥበብ ሰው የአንድ ወገን ሰው አይደለም፣ የህዝብ ሰው። የህዝብ ስለሆነ የኢህአዴግንም የፖለቲከኞችንም እኩል አይን ነው እንዲኖረው የሚያስፈልገው። ሁለቱንም ወደሚገናኙበትና ወደ ሰላም የሚመለሱበትን መንገድ ነው መጣር ያለበት። ምክንያቱም ጥፋትን የምንቀሰቅስ ከሆነ የሚጠፋው ህዝባችን ነው፣ የሚያልቀው ልጆቻችን ናቸው፣ የሚያልቀው ወገናችን ነው። ስለዚህ ኢህአዴግንም ስህተቱን እየነገርክ ተቃዋሚውንም ስህተቱን እየነገርክ ሁለቱ ግን በተሳሳቱት ሳይሆን በሚስማሙበት መንገድ በእውነት ተቀራርበው ለህዝባቸው እንዲቆሙ ስልጣኑን የሰጣቸው ህዝብ ተጠቃሚ እንዲሆን፣ ስልጣኑን የሰጣቸው ህዝብ አመኔታ እንዲኖረው፣ ስልጣኑን የሰጣቸው ህዝብ በፍቅር እንዲወዳቸው የማድረግ ኃላፊነትና ግዴታ አለብን። የአንድ ወገን ከሆን ግን የአንድ ወገን ማቀንቀን ጥላቻን ያተርፋል፣ በቀልን ያመጣል፣ የተዳፈነ እሳት ይሆናል። ያ እሳት ደግሞ አንድ ቀን ይቀጣጠልና የህዝብ እልቂትን ይፈጥራል። ህዝባችን እኮ በሰላም የኖረ ህዝብ አይደለም። የማያዳላ ዳኛ፣ ፍትህን በትክክል ለህብረተሰቡ የሚያቀርብ እውነተኛ ፈራጅ ዳኛ የኪነ ጥበብ ሰው መሆን አለበት።
ግን በሆነ ወቅት ላይ በማያቸው ሙዚቃዎች፣ ሙዚቀኞች ከነ ጥላሁን ገሰሰ ጀምሮ አንተም ያለበት ሙዚቀኞች ለቅስቀሳም ስትጠቀሙ ነበረ። የደገፋችሁ ፓርቲዎች ለብሳችኋል ሙዚቃዎች እና በዚህ ምን አስተያየት አለ?
እኔ ፓርቲ ደግፌ አላቅም። የደገፍኩት ፓርቲ የለኝም። ለኢትዮጵያ ህዝብ የሚጠቅመውን ነው። መንግስት የሚሳሳሰውን ስህተት ነው የምነግረው። ስህተቱን ስነግረው እኔ የዚህኛው ወገን ሁኜ ወግኜ ጥፋትን ለመጫር አይደለም፣ ከስህተቱ እንዲማር የሚያደርጉ ስራዎችን ነው የማቀርበው።
ነሸሞን ማና ነሸሞን ማና ነሸሞን ማና ነሸሞን ማና እንደ ቆላው እንደ ግርሳ ያረፈው ልቤ ደግሞ ተነሳ እንደ ቆላው እንደ ግርሳ ያረፈው ልቤ ደግሞ ተነሳ።
ስለ አያሌው መስፍን ብዙ ነው ከዲጄ ፋትሱ ጋር አብረው የተጫወቱት። ዲጄ ቀጣይ ዝግጅት አለ?
አዎ፣ ላይክ የአያሌው መስፍን ኢንተርቪው አላለቀም፣ ይቀጥላል። በጣም ብዙ ብዙ ታሪክ አውርቶኛል። ከዚህ በፊት በጋዜጠኞች ስለደረሰበት ምንድን ነው
ብዙ የተባሉ ነገሮች አሉ።
እሱም ደግሞ
መገናኛ ብዙሀን ያነሳል፣ ይጥልሃል።
13 ዓመት ደግሞ የቁም እስረኛ ሆኗል በደርግ
ኢትዮጵያ ውስጥ። ስለ እሱ ነው ነገ የምንነጋገረው።
እሱን ነገ እናቀርብላችኋለን። አንድ ሙዚቃ ደግሞ ብንጋብዛቸው ሌላ ሙዚቃ አይከፋ።
ማን ነው ሙዚቀኛው?
እያሱ ይባላል። ማሬ ማሬ የተሰኘ ሙዚቃ ነው። በጣም የተወደደ ሙዚቃ ነው።
እናመሰግናለን። ዲጄ ፋትሱ
ሰዋሰው ቅኔ ውበት ቁንጅናሽ በምን ይለካ በማን ተርችሽ ምን ብየልካ ማሬ 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 ማሬ
ወደ መጨረሻው ዝግጅት ስናልፍ በኢትዮጵያ ለበርካታ ወጣቶች ልመና ብቸኛ ህይወትን የሚያሸንፉበት መንገድ ሆኗል። በተለይም በአዲስ አበባ በየክፍለ ሀገራቱ የተለያዩ ችግሮች ምክንያት የሚፈልሱ ወጣቶች ቁጥራቸው ከቀን ወደ ቀን እየጨመረ እንጂ እየቀነሰ አልመጣም። ብዙዎቹ ወጣቶች ልመና ከማህበረሰቡ እምነትና ባህል አንጻር አሳፋሪና የበታችነት ስሜት እንደሚያሳድርባቸው አይሸሽጉም። በአዲስ አበባ ሶስት ነዋሪዎችን ስለ ልመና ላይ የተሰማሩ ወጣቶች ጉዳይ ባጭሩ መስታወት አረጋው አነጋግራቸው ነበር።
እንደምን ዋላችሁ? ደህና ዋላችሁ?
እግዚአብሔር ይመስገን ደህና ነኝ። እንዴት
ነው? በግምት ነው የደወልኩት። አዲስ አበባ ነዋሪ ነዎት? እንግዲህ የኔ ቢጤዎችን መቼም ሁሉም ሰው እየረዳ ነው የሚያልፈውና እስቲ የተመለከቱትን እንደው ቢነግሩኝ ብዬ ነበረ።
ምን እነግርሻለሁ? ሌላው የኔ ቢጤ እየሆነ ነው። ስለ ምን እነግርሻለሁ? አሁን በሳል የኔ ቢጤ
ምንድን ነው ምክንያቱ? ምን ይመስሎታል ምክንያቱ?
ምክንያቱም እኔ አሁን ምንም መግለጽ አልችልም፣ ግን ሁላችንም ልንሆን ነው ማለት ነው።
እርስዎ በቀን ምን ያህል ይሰጣሉ ለእኔ ቢጤ? እንደው ይቅርታ ድፍረት አይሆንብኝም።
ድሮ ሰጥ ነበር አሁን አቁም ያለው ለራሴ ነው።
ለራሴ ምን ነው ለራሴ ወጥ
ሲያጣጥር እንደዛ ነው።
ኑሮ ትንሽ ተወደደ?
ተወደደ ነበር።
አይዟቸው እንግዲህ
ሁሉም ነገር ከተማ ውስጥ ያለውን ሼር ስለሚያደርጉ እሱ ነገር ያጣብባል። እሱም ያልታሰበ እንደ ፍልሰት አይነት ነገር ሲመጣብሽ እያጣበበው እያጨናነቀው ስለሆነ የሚመጡ በጣም ይሰንቅሻል፣ በጣም ይከብዳል። ትልቁ ነገርም እሱ ነው። በጣም ብዙ ይችላል። አሁን እዚህ ሰፈር አሁን አካባቢ አሁን የደወልኩት አካባቢ ራሱ ከደቡብ የመጡ ሰዎች በቃ መንገድ ላይ ከመሸ በኋላ መጥተው መኪናውን አቁሙ ቤት ልግባትን በኮቪድ ስቶንድንጋይ መጥተው በርብረው ምን ብለው ገንዘብን ከውስጡ ይዞ መጥፋት አይነት ነገር አለ። በጩቤ ወቅቶ መሰል አይነት ነገር አለ። ይሄ ሁሉ ቀላል ነገር አይደለም። እንግዲህ ይሄ እየባሰ ሊመጣ ይችላል። በዚህ ተቀጠለ
ብዙዎቹ ስራ ላይም ይሰማራሉ። ሊስትሮ ይሰራሉ፣ ሎተሪ ይሸጣሉ። እነሱንስ እንደው ይረዳሉ እርስዎ?
አዎ፣ ለሚሰራ ሰው ትረጃለች። ለሌባ ደግሞ ያው ትሸሸዋለች። ከሻሽ ታስይዘዋለች፣ ካልቻለች ደግሞ ትሸሸዋለች።
ስለዚህ መፍትሄ ብለው የሚያስቡት ምንድን ነው እርስዎ እንደ ኢትዮጵያዊነቱ?
ሰላሙን እግዚአብሔር ያምጣ። አሁን ይህ ከገጠር ወደ ከተማ የሚፈልሰው ፍልሰት ካልቆመ በስተቀር ለዚህ መቋጫ ካልተደረገለት በስተቀር ምንም አይነት ሰላም ሊኖር ይችላል ብዬ አላስብም። ይህ ነው ትንሽ የሚያሳስበው፣ ለከተማ ህዝብም ወደፊት የሚያሳስበው ይሄ ነው።
እንደምን ዋላችሁ? አዲስ አበባ ነው የደወልኩት፣ ይቅርታ ተሳስቼ እንዳይሆን።
አዲስ አበባ ነው።
እሺ፣ ስለ የኔ ቢጤዎች እንደው የሚሉት ካለ አስተያየት ካለዎት የተመለከቱትን እንዲያጋሩኝ ብዬ ነበር። አንቺ ልበል አንቱ ልበል?
አንቺ በይ። ግን እኔ ብዙ ስለማልወጣ ወደ ውጭ ስለነሱ ምንም አውቀው ነገር የለኝም። ባለፈው ያው ተሰብስበው ወደ ሀገራቸው ሄደዋል። አሁን ግን ምንም አውቀው ነገር የለኝም። ይህ መቤት
ትረጂ ነበረ ከዚህ በፊት?
ያ እረዳለሁ፣ እሰጣለሁ። ሊስትሮችን ሲጠርጉ ጫማ ጨምሬ እሰጣለሁ። ለማኞችም ሲለምኑ ካየው እሰጣለሁ።
ስለዚህ ልመናው ይሻላል ወይስ ሰርተው ቢያድሩ ነው የሚሻሉት ያለሽ? እንደው አስተያየት ያንቺ የግልሽ?
እኔ ሰርተው ቢያድሩ ነው እንጂ የሚሻለው። ልመና ምን መልካም ነገር አለው? የእግዚአብሔር ቃል እኮ የሚደግፈው ራሱ ያልሰራ ይብላ ነው የሚለው።
ስለዚህ አንቺ በዜግነትሽ የምትረጃቸው በምን መልኩ ነው?
እኔ በጸሎት ምድሪቷን እግዚአብሔር እንዲያስባት በጸሎት ሰፖርት አደርጋለሁ።
በሌላ ወገን ደግሞ አሁን አንድ ልጅ መንገድ ላይ እርጅኝ፣ ወደ አገሬ መመለስ እፈልጋለሁ ቢልሽ፣ የጎዳና ልጅ እንደው ለመርዳት ፍላጎት ይኖርሻል?
አቅሙ የለኝም። ልቡ አለኝ፣ አቅሙ የለኝም።
በጣም ነው የማመሰግነው። ሀሎ።
አቤት።
ጤና ይስጥልኝ።
አሜን ይስጥልኝ።
ከአሜሪካን ነበር የምደውለው።
እሺ። እንዴት
አንቱ ልበል አንቺ ልበል? ይቅርታ።
ኧረ አንቺ ወይ።
እሺ። በመንገድ ላይ የሚገኙ የጎዳና ልጆችና የኔ ቢጤዎች ቁጥራቸው ከቀን ወደ ቀን እየጨመረ መጥቷል ና አንቺ እንደ ነዋሪ እንደ አዲስ አበባ ነዋሪነትሽ እንደው የተመለከትሽውን እንደው የታዘብሽውን ነገር ብታጋሪኝ ብዬ ነበረ።
እኔ እንግዲህ መቼም ይሄን አንቺ ሳትሆኚ ይቅርታ አንቺ እኔም አንቺ ልበልሽ እኔም ይሄንን እግዚአብሔርን ያደረገው ነው የምለው። እኔም እየጸለይኩበት ያለ ነገር ነው። በቃ በጣም ልብሽን የሚያሳዝን ስንት አሉ የሚያሳዝኑሽ እና በጎዳና ላይ ምልሽ ሁሉ ቃላት ያጥረኛል።
እንደው የጎዳና ልጆችን ትረጃለሽ መቼም በአቅምሽ። ሁሉም ሰው በአቅሙ ያው መጣሉ አይቀርም ትንሽ ትንሽ ሳንቲም።
እውነት ነው።
በቀን እንደው ምን ያህል ሰው ትረጃለሽ? እንዲሁ በአጋጣሚ የሚያጋጥምሽን ሰው
አረጋለሁ ማለትም ጥሩ ባይሆንም እኔ ካለኝ ነገር በእውነት ነው ተርፎኝ አልልሽም። ካለኝ ነገር ካለኝ አካፍዬ እኔ አንድ እንጀራ በለው ሆኖ ግማሹን ብሰጡ እኔ በጣም ሙሉ ደስተኛ ነኝ። ደግሞ ማድረግም የምችለው ነገር ይሄ ላስመስልሽ አይደለም ነግርሽ።
ምን ቢደረግ እንደው ይሄን ችግር ይቀርፋል ብለሽ ታስቢያለሽ?
እኔም ይደረግ ምን ቢደረግ እንደነስሌ ልንገርሽ፣ አደራጅተሽ አንድ ላይ እንደዚህ ሰብስበሽ አደራጅተሻቸው እየሰሩ በትርፉ አንዱ አንዱን እንዲረዳ ቢደረግ እሱ በጣም ትልቅ ነገር ነው።
እንግዲህ የዛሬው ፕሮግራማችን ይህንን ይመስል ነበረ። በነገው ጉዟችን ተመልሰን እንገናኛለን።
አዎ፣ ተጨማሪ ዘገባዎች አክለን እንመለሳለን። አስተያየቶቻችሁ ሁልጊዜ አይለዩን። አት ቪኦኤ አማሃሪክ ላይ በቀጥታ ፌስቡክ ላይ ተከታተሉን። በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግድ